በድጋሚ እንኳን ደስ አለዎት። እስቲ ራስዎትን አስተዋውቁልኝ።
እንኳን አብሮ ደስ አለን። ዶክተር መቅደስ ዳባ እባላለሁ። የኢትዮጵያ ማህፀንና ጽንስ ሐኪሞች ማህበር ፕሬዚደንት እና በቅዱስ ጳውሎስ ሆስፒታል በማህፀንና ጽንስ የትምህርት ክፍል ውስጥ በማህፀንና ጽንስ ረዳት ፕሮፌሰር ሆኜ አገለግላለሁኝ። አመሰግናለሁ። እንግዲህ ዶክተር መቅደስ የራሴ ልጫና መቅደስ እንግዲህ በዚሁ በአዲስ አበባ ኢትዮጵያ ውስጥ ተወልጄ በአዲስ አበባ ውስጥ ያደግኩት የተወለድኩት እንግዲህ በዚሁ አሁን በምሰራበት በቅዱስ ጳውሎስ ሆስፒታል ውስጥ ነበረ። ከዛ በኋላ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርቴን በአዲስ አበባ በምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ውስጥ ነበረ የጨረስኩት። ከነርሰሪ ከመጀመሪያ ደረጃ ትምህርት አንስቶ ከአስራ ሁለተኛ ክፍል እዛ ከተማርኩኝ በኋላ በሐዋሳ ዩኒቨርሲቲ የመጀመሪያ ደረጃ የሕክምና ትምህርቴን ተማርኩኝ። እዛ በሐዋሳ ዩኒቨርሲቲ አገልግሎት ከሰጠው በኋላ ከዛ በመቀጠል የህብረተሰብ ጤና ማስተርሴን እዛው ሰራው። እሱን የሰራው ደግሞ እንደገና የማህፀንና ጽንስ ስፔሻሊቲን ደግሞ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል ሰራሁኝ። ከዛ በኋላ እንግዲህ ያው የስፔሻሊቲ ትምህርቴን ከጨረስኩኝ በኋላ የዛሬ 6 ዓመት ማለት ነው ዶክተር አማረ ወርቁ የሚባል ባለቤት አለኝ አሁን። ስለዚህ ወደ ትዳር ህይወት ገባሁኝ። አሁን ሁለት ልጆች እናት ነኝ። አንድ ወንድ አንድ ሴት ልጆች አሉኝ። ሴላና ክርስቲያን የሚባሉ ልጆች አሉኝ ማለት ነው።
እሺ፣ እንግዲህ የማህፀንና የጽንስ ህክምና ብዙ ጊዜ የሚጠራ የተለመደ የሚመረጥ ዘርፍ አይደለም እና እርስዎ እንዴት ወደዚህ ሙያ ያገቡ?
ህክምና ከመግባቴ በፊት የአስተውልታችን ትምህርቴን ከጨረስኩ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባሁም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሲሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጃ እና በማህፀንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር በማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት ነው። በጣም ስለገረመኝ በምንም ሀገሬ ውስጥ ስንት የማህፀንና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንት ያለ የጠየኩኝ እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺህ ራሱ አይሞላም የኢትዮጵያ ውስጥ ያለ የማህፀንና ጽንስ ሐኪም ቁጥር። በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት የህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱን ውጭ የማህፀን ህክምናው ላይ በተለይ አሶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታዩ ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ፣ ከዛ በኋላ ደግሞ ተምረው ለሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀንም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሶ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የህክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና የተለያዩ ጾታዊ ጥቃቶች ልጆች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናቃግዝ ነበረ እና በዛ ምክንያት ከሬዚደንሲ ስፔሻሊቲ ኢንፓንቸር ስፒች ጀምሮ ከማህበሩ ጋር ተጋብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣሁ በኋላ ያው በዚሁ የአንድ ሁለት ዓመት የግልም ነገር እንዲሁ አናኒያ በሚባል የእናቶችና ህጻናት ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመሳሌች ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘሹ ሊሆን አይደለም፣ በመንግስትም ተይዞ ሊሆን ነገር አይደለም። ሁላችንም ተባብረን መስራት ያለብን ሲሆነ ማለት በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሴንሰርች ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ ነጻ እንደገና ያንን ማሳተን በዚህ ነገሮች ላይ የአገር ደረጃ የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄ የምሰራበት ነገር ምንድን ነው የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ሲንጋለ በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስትዶክቶራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማጠና ጽንሰ ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተጠሩ መሳሪያዎችን ስኪል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህፀንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኤመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችንም ሰዎች ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስዋዕት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥ ጊዜ የማገኘው ክፍያ ምን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል ለመውለድ እንኳን የመጡ ሰዎች ልጅን መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስንል አይ የቆይ እስኪ ገሌ ወስንልኝ ገሌ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። 4 ዓመት መውሰድ ስፔሻሊቲ በተለይ እንደ ሴት በዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለሱ ጥቂት ነገር ቢሉ።
የዚህ የዓለም ማህፀንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካቼን ሀምሊ ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ ስፖርተር ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝ በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምፅ አድማጮች ስም እንትናለሁ በድጋሚ እንኳን ደስ አለ
እንኳን አብስ ደስ አለን። እጅግ አድርጌ አመሰግናለን።